ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። ከዚያም በገነነ መኩሪያ የተደረሰውን የኢሕአፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 14ን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የወያኔ የጸጥታ ኃይሎች ለመኪና አከራዮች መመሪያ ሰጡ። በደቡብ ክልል የሚካሄደው የጸረ ሙስና እንቅስቃሴ እያጠቃ ያለው የበታች ሹማምንትን ብቻ ነው ተባለ። ለአዲስ አበባ የመሬት ማረጋገጫ ከፍተኛ ገንዘብ ለመጠየቅ ወያኔ ያቀደ መሆኑ ተጋለጠ። የስፔን ባለስልጣኖች የስደተኞች አስተላላፊዎችን የግንኙነት መስመር ደረስንበት አሉ። በሶማሊያ 5 የኬንያ ወታደሮች በተጠመደ ፈንጅ ሞቱ። እነዚህና ለሌሎች ዜናዎች ዝርዝሩን እነሆ።
በአዲስ አበባ የተጀመረውን የአፍሪካ ህብረት የመሪዎች ስብሰባን ተከትሎ ለደህንነት ጥበቃ ሲባል የመኪና አከራይ ድርጅቶች መኪናቸውን ለማን እንዳከራዩ የሚያብራራ የተሟላ መረጃ እንዲኖራቸው መመሪያ የተላለፈ ሲሆን መረጃቸውን ያላሟሉ አከራዮች ጥብቅ እርምጃ የሚወሰድባቸው መሆኑ በተገኘው ዜና ተገለጸ። ሰሞኑን የደህንነት ኃላፊዎች የመኪና አከራይ ድርጅቶች ባለቤቶች ጠርተው ኮድ 2 የሆነ የግል ሰሌዳ የለጠፉ ተሽከርካሪዎች ብቻ ለክራይ እንደሚውሉ መመሪያ የሰጡ ሲሆን የመኪና አከራዮች ባለቤቶችም መረጃዎቹን በማሟላት ፖሊስን ማገዝ እንደሚኖርባቸው ተገልጾላቸዋል። በደቡብ ክልል በመልካም አስተዳደር ዙሪያ ችግር ፈጥረዋል፣ በሙስና ውስጥ ተዘፍቀዋል የተባሉትን ሹማምንቶች ለመጠቆምና ለማሰር እንቅስቃሴ እየተደረገ ሲሆን እስካሁን ድረስ እንቅስቃሴው ኢላማ ያደረገው የበታች ሹማምንቶችን እንጂ የሀገር ሀብትና ንብረት የዘረፉት እንደነ መኩሪያ ኃይሌን እንዳልነካ ውስጥ አዋቂ ምንጮች ጠቅሰዋል። ከሚያገኘው ደሞዝ የማይመጣጠን ሀብት ያካበተው መኩሪያ ኃይሌ በደቡብ ግሎባል ባንክ የ25% አክሲዮን ድርሻ እንዳለው የሚያጋልጥ መረጃ ያለ መሆኑን ምንጮች ገልጸዋል። ወያኔ ለማስመሰልና ህዝቡን ለመደለል የመልካም አስተዳደር እያለ ይጩህ እንጂ አገልጋይ የሆኑትን ወንጀለኞች እንደማያጋልጥና እንዲያውም ከፍተኛ ሹመት በመስጠት ወንጀላቸውን ሲሸፍን የቆየ መሆኑ በተግባር የታየ ነው ተብሏል። በሀገራችን በወያኔ ባለስልጣኖች የሚካሄደው ሙስና ከጊዜ ወደ ጊዜ እየጨመረ መሄዱ በጉልህ የታየ ሲሆን ሰሞኑን ይፋ የተደረገው ትራንስፓረንሲ ኢንተርናሽናል የተባለው ተቋም ዘገባ በዓለም ከፍተኛ ሙስና ከሚካሄድባቸው ሀገሮች መካከል ኢትዮጵያ አንዷን አድርጎ እንደመደባት ታውቋል። የአዲስ አበባ ነዋሪዎች የግል ይዞታ ማረጋገጫ ካርታ ለመውሰድ በካሬ ሜትር 4000 ብር የሚጠጋ ገንዘብ እንዲከፍሉ ሊጠየቁ መሆናቸው ከውስጥ አዋቂዎች ከተገኘ መረጃ ማወቅ ተችሏል። በነዋሪነት ድርሻ ይዞታ የሚባለው 72 ካሬ ሜትር ብቻ ሲሆን በይዞታነት ተከልሎ የአፈር ግብር ሲከፈልበት የቆየ ድርሻቸውን ለማስከበርና የግል ለማድረግ ቀሪው ስፍራ ተለክቶ ለእያንዳንዱ ካሬ ሜትር 3760 ብር እንዲከፍሉና በሊዝ እንዲዛወሩ ለመጠየቅ የታቀደ መሆኑ ታውቋል። ከዚህ ቀደም የመሬት ባለቤት የሆነ ሰው የይዞታ ማረጋገጫ ለማግኘት የሚከፍለው 5000 ብር የነበረ ሲሆን አሰራሩን በመቀየር በካሬ ሜትር በሊዝ ደረጃ ተጨማሪ ገንዘብ በማስከፈል ወያኔ ከፍተኛ ዝርፊያ ለማካሄድ ያቀደ መሆኑን ጉዳዩ የሚያውቁ ሰዎች ይናገራሉ። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የስፔን ባለስልጣኖች በአፍሪካ በመካከለኛው ምስራቅ እንዲሁም በሩቅ ምስራቅ ስደተኞችን በማመላለስ ስራ ላይ ተሰማርተው ከፍተኛ ሀብት የሚያካብቱትን ቡድኖች የግንኙነት መስመር የደረሰበት መሆኑን ገልጸው መረጃውን ለሚመለከታቸው አገሮች ያስተላለፉ መሆናቸውን አስረድተዋል። ወደ አውሮፓ የተለያዩ ክፍሎች ስደተኞችን ለማጓጓዝ ከሚጠቀሙባቸው መካከል የእንግሊዝ አውሮፕላን ጣቢያዎች የሚገኙበት መሆኑን ተጠቁመዋል። አስተላላፊዎቹ በአፍሪካ፣ በሰሜን አሜሪካ፣ በአውሮፓና በመካከለኛው ምስራቅ በከፍተኛ ደረጃ ስራቸውን በማካሄድ በብዙ ሺህ የሚቆጠሩ ስደተኞች ያስተላለፉ መሆናቸውና እንዲሁም ብዙ ወጣት ሴቶችን ምርጫ በማሳጣት ሴተኛ አዳሪ ለማድረግ ያስገደዷቸው መሆኑን ተረጋግጧል። በሊቢያ የተባበሩት መንግስታት ድርጅት ልዑክ የሆኑት ሚስተር ማርቲን ኮብለር ጥር 18 ቀን 2008 ዓ.ም ለጋዜጠኞች በሰጡት መግለጫ ቀደም ያንድነት መንግስት ለመመስረት ስምምነት የተደረገባቸውን አንቀጾች ሊለወጡና ሊስተካከሉ እንደሚችሉ ገለጹ። ከሁለት ቀናት በፊት በምስራቅ ሊቢያ የሚገኘውና ዓለም አቀፍ ዕውቅና ያገኘው ምክር ቤት በተባበሩት መንግስታት ድርጅት አደራዳሪነት የቀረበውን የስምምነት ሰነድ ያልተቀበለው መሆኑ ይታወቃል። ምክር ቤቱ ሰነዱ ላይ የቀረበው ያንድነት መንግስት ካቢኔ አባላት ቁጥር የበዛ መሆኑን ጠቅሶ የካቢኔው አባላት ቁጥር እንዲቀንስ የጠየቀ ሲሆን ባንቀጽ ውስጥ የሰፈረውንና ሀገሪቷን ከፍተኛ የጸጥታና ወታደራዊ ሹሞች ያንድነት መንግስቱ ይሾማል የሚለውን የስምምነት አንቀጽ ያልተቀበለው መሆኑ ይታወቃል። ሚስተር ኮብለር ከዚህ ቀደም የስምምነቱን አንቀጾች መለወጥ ስምምነቱን ውድቅ ስለሚያደርገው አንቀበለው ማለታቸው የሚታወስ ሲሆን ግን የያዙትን አቋም መለወጣቸው የምክር ቤቱ ውሳኔ ከፍተኛ ተጽዕኖ በማሳደሩ ነው የሚል ግምት ተወስዷል። የአውሮፓ ህብረት በሊቢያ ስምምነቱን ለማደናቀፍ እየተሯሯጡ ናቸው በሚሉት ግለሰቦች ላይ ማዕቀብ ለመጣል የተሰናዳ መሆኑን ገልጾ በአስር ቀናት ውስጥ ስምምነቱ ተግባራዊ ካልተደረገ ማዕቀቡ የሚጀመር መሆኑን ግልጽ አድርጓል። በሊቢያ በአዲስ መልክ ስምምነት መኖሩና አለመኖሩ ወደፊት የሚታይ ሲሆን የስምምነቱ ተግባራዊነት እየተራዘመ ሲሄድ በሀገሪቱ የሚገኙ አክራሪና አሸባሪ ኃይሎች የሚጠናከሩበት ሁኔታ ይመቻቻል የሚሉ በርካቶች ናቸው። በሰሜን ካሜሩን በአጥፍቶ ጠፊዎች ለተወሰደው ጥቃት ያጸፋ መልስ ለማድረግ ባለፈው ሰኞ ማታ የካሜሩን ወታደሮች የናይጄሪያ ወሰንን ጥሰው በመግባት በወሰን አካባቢ የሚገኙ 40 የናይጄሪያ ዜጎችን የገደሉ መሆናቸውን የአካባቢው ነዋሪዎች ገልጸዋል። የካሜሩን ባለስልጣኖች ወታደራዊ እንቅስቃሴው የተደረገው በጋራው ኃይል ስር መሆኑን ገልጸው ወታደራዊ እንቅስቃሴ የተደረገው ዓለም አቀፍ የሰብአዊ መብት ሕጎችና የጦርነት ደንቦችን በመከተል ነው በማለት በነዋሪዎቹ የቀረበውን ክስ አስተባብለዋል። የናይጄሪያ ባለስልጣኖች ስለ ሁኔታው እስካሁን የሰጡት መግለጫ የለም። በደቡብ ሶማሊያ የጦር ሰፈሩን ለቆ ከወጣው የኬንያ ወታደራዊ ኃይል መካከል በአንድ ማመላለሻ ላይ የተጫኑ ወታደሮች በተጠመደ ፈንጂ ተጠቅተው ቢያንስ 5 ወታደሮች የሞቱ መሆናቸውን የዜና ምንጮች ገልጸዋል። ጥር 18 ቀን 2008 ዓ.ም አንድ የኬንያ ከፍተኛ ፖሊስ አዛዥ የኬንያ ወታደሮች በተጠመደ ፈንጂ መገደላቸውን አምነው ምን ያህል እንደሞቱ ግን መረጃ ሳይሰጡ የቀሩ ሲሆን አንድ ሌላ ስማቸው እንዳይገለጽ የፈለጉ ከፍተኛ ፖሊስ መኮንን 5 ወታደራዊ መኮንኖች በቦምቡ ፍንዳታ መሞታቸውን አረጋግጠዋል። ዛሬው ቀን ደግሞ በአልሸባብ በተገደሉ የኬንያ ወታደሮች የቀብር ስነ ስርዓት ላይ የኬንያ ፕሬዝዳንት ሀገሪቱን በበጎኝነት ላይ ካሉት የናይጄሪያ ፕሬዝዳንት ጋር የሚገኙ ሲሆን ፕሬዝዳንቱ ኬንያ በአልሸባብ ላይ ተገቢውን የአጸፋ እርምጃ ተወስዳለች ብለዋል። ኬንያ በደቡብ ሶማሊያ ካሉት ጦር ሰፈሮች ወታደሮቿን ያስወጧቸው ለወታደራዊ እንቅስቃሴ ነው እንጂ ከሶማሊያ ጠቅሎ ለመውጣት አይደለም የሚል መግለጫ መስጠቷም ይታወሳል። በሰሜን አፍሪካ የሚንቀሳቀሰው የአልካይዳ ቡድን ቲምቡክቱ ከምትባለዋ የማሊ ከተማ ቢያትሪስ ቶክሊ የተባሉ አንዲት የስዊድን ተወላጅ ጠልፎ የወሰደ መሆኑን በድረገጹ ላይ ባስተላለፈው ዜና ገልጿል። ራሱን የአልካይዳ የሳራው ክንፍ በሚል ስም የሚጠራው ቡድን ሴትዮዋን ያገተ መሆኑን ገልጾ በማሊ የታሰረው መሪውና እንዲሁም በናይጀር የታሰረ ሌላ የድርጅቱ አባል ካልተፈቱ ሴትዮዋ የማይለቀቁ መሆናቸውን ግልጽ አድርጓል። ስዊስ የውጭ ጉዳይ ሚኒስትር ሴትዮዋ ያለምንም ቅድመ ሁኔታ እንዲፈቱ የጠየቀ ሲሆን ከማሊ መንግስትም ሆነ ከተጠላፊዋ ቤተሰቦች ጋር ግንኙነት እያደረገ መሆኑን አስታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ። I'm not the one who's running away.
በየሳው ካሳ አንድ የተነሳና ሁለተኛ ሞት አገር ክለያት እንዳደረጓት I'm not going to be able to do it.
ካልማለ ደካ ካራራ ጋፍ ካላረ ካልገነፈላ ካልደፈረሰ ካልፈራ ካልመረረ ካልጎመራ ካልበረደ ካልሞቀ ካልበሰለ ካላረረ ባሳሩ ካልተፈተነ ትግል ምኑን ትግል ሆነ? ጦሩን ካልደራረበ ጦሩን ካላነገበ ካልወጣ ካላሸቀበ አባደፈር ካልቀለበ ባመፁ ካልተፈተነ የሲቃ ሰቦ ካልፈዋ የግድንጅን ካልተጠጣ ገቢነፍስ ውጭነፍስ የኑሮ ምጣር ካልመጣ አልዋት ሲል ካልተጠፋ ኃይል ሚዛኑ ካላዳፋ እርሳሱ ካልጎፈነነ መከራ ካልተጫጫነ ትግል ምኑን ትግል ሆነ? እንደ አዙሪት ካላዞረ እንደ ኮሶ ካልመረረ እንደ ስጋ ካልተመተረ ጭንቁ ካላከራከረ እንደ ካርታ ካልበወዘ እንደ ስለት ካልጋረዘ እንደ ሰማይ ቢርመጠመጥ መደም ጎዳና ሳይሸርመጥ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ሲቃ ካልተጠመጠነ በሳቱ ካልተንገበገበ በጭንቁ ካልተፈተነ የታጋይ ክንድ አባም ብየው ካልጠናና ካልገነጀነ የታጋይ ክንድ ብረት አምዱ ቀይ ጥርሳስ ካልዘገነ ፋሽስቱን ካልበታተነ እንደህና እንዲህ ካልሆነ ትግል ምኑን ትግል ሆነ? እንደዚህማ ካልሆነ ባመፁ ካልተፈተነ ትግል ምኑን ትግል ሆነ? እናም በዚህ መራር ትግል የሚያቅማማም ይወላውል ወገባውል ቢልመጠመጥ ብደለዝ ቢቀያየር አድሮ ወደ ቁልቁል ቢዘቅት እንዳጮሜ ጎመጥ ለመጥ ወዲያውል ምጥ ወዲውል ምጥ ወለም ዘለም ዘመም ዘመም አዲስ ንክፍት አዲስ ህመም ሽሽት ሩጫ ለመመጥ የኋሊት ጉዞ ኋሊት ከጠላት ጉብት መሸሸግ አድንጋሻ መመከት በሙካታ ሁል መፈርጠጥ አወር ለውር አብሮ እንዲሉ ቦከን ለቦከን ነው ቀሉ እንደ ውሻ እንደነ ክስክስ ቀርሻቱ መልሶ ቢልስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረበተ ሆዱ እንደ ቀልቀሎ ዝንጠን አፉም እንደ ሸነቆሩት በርሜል ካፈሰሰ ሚስጥር ላይችል የጥንት ወዳጁን መዘርዘር ካሳብ በቀለ ፋሽስት የልቡን ከዘረገፈ በአደባባይ ከለፈለፈ ሴራ ካውጠነጠነ ሸር ካጠመጠነ አላፍ ያለች ጣት ከሆነ አይወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ሊሰ ይኖሯል ባንዳደል እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከቀዳውማ እናት ሆን ሊገባ ኖሯል ገና የዋና ውለትማ አይወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ጥሻ ቁም ስቅሎ ማሳየት እንጂ ባላባደሩ መዶሻ ባርሶ አደሩ ማጭድ ሌላ የምን ማርከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንደግመል ሽንት ከወንዞ ያለቡ ካሻማ ታዲያ መልሰ ይኖረዋል ድሮስ ባንዳደል እንዲያማ ይሄ ከድሮው እንዳየነው ከፋሽስቶች የወገነ ያው ፋሽስት ነው ባንዳ ነው እሱስ ባንዳ ነው ከናባሪው ሳይብል ብሎ አንከረባብቶ መምታት ነው በባሩ ድርሳስ መኳል ነው ሚስጥሩን ካርከፈከፈ በየቆጡ ከታየማ የባቄላ ወጥ ሆኖ ከፋሽስቱ ልብ ከገባማ መልሰይ ነው ድሮስ ባንዳ አይደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኑሮ ደርቶ ግራ ቀኙን ካላዳፋ አብዮትና ጠራቢዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጉል ጀብድ ግራ አጉል ጀብድ እንደ ቀጠል ካልረገፈ እንደ ረጄ ባቆዳ ላይ ላዩ ካልተገፈፈ በትግሎ ብለት ባመፁ ካልተፈተነ ትግል ምኑን ትግል ሆነ? ታጋይስ ምኑን ታጋይ ሆነ? በፍልሚያው ሜዳና አምባ ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋት ሲል ካልተጠፋ ስጋ ደሙ ካልተገነባ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባደፋር ፋሽስቱን በትግሉ ካላባነነ ትግል ምኑን ትግል ሆነ? ጠየሰ ባደረቱ አቅፎ ቦታ መጥቶ ካልገነባ አባ ቆራጥ በመከራ ካልተገነገነ ጭንቁ ካልተጠነጠነ የታጋይ ልባባን ብየው ካልጠናና ካልደነደነ እንደዚህ ትግሉ ካልዘገነነ እንደዚህማ ካልሆነ ባመፁ ካልተፈተነ ትግል ምኑን ትግል ሆነ? አራምኑን ትግል ሆነ? ታጋይስ ምኑን ታጋይ ሆነ? ምኑን ታጋይ ሆነ? ምኑን ምኑን ምኑን?
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 14 መሐመድ መኖር የሚፈልገው ድሬዳዋ ውስጥ ነው። በእግር ኳስ ለማደግ ደግሞ ወደ አዲስ አበባ መጓዝ ይፈልጋል። የአዲስ አበባ እንዲሄድ ድርጅቱ አልፈቀደለትም። ድሬዳዋ ውስጥ ደግሞ እድገት አልሰጡትም። ክረምት ገብቶ ውድድር ሲዘጋ የአመት ፈቃድ ወስዶ ተመልሶ ወደ ጅቡቲ ሊሄድ ፈለገ። ምክንያቱም የሚያገኘው ብር ብዙ ቀዳዳ ይሸፍንለታል። ደግሞም ገንዘቡ ጥሞታል። ነገር ግን ሶማሌ ውስጥ ክለቦች ይፈልጉት ስለነበር እንዲጫወትላቸው አግባቡት። ብዙ ገንዘብ እንደሚሰጡትም ቃል ገቡለት። ኢትዮጵያ ውስጥ ያለው ውድድር ሳይጀመር ቶሎ ገንዘብ ሰብቶ ሊመጣ ወደ ሞቃዲሾ ሄደ። እዚያም ወገን ፊያት ለተባለ ቡድን መጫወት ጀመረ። በከተማው ውስጥ በጣም ታዋቂ ሆነ። የታንዛኒያ ክለብ ለአፍሪካ ሻምፒዮና ከወገል ጋር ለመጫወት ፕሮግራም ነበረው። የቡድኑ አምበል መሐመድ ዑስማን ነው። ጨዋታውን የሚመሩት ዳኞች ከኢትዮጵያ ነው የሄዱት። ዳኞች ከግጥሚያው በፊት የተጫዋቾችን ህጋዊነት ለማረጋገጥ ፓስፖርታቸውን የአፍሪካ እግር ኳስ ፌዴሬሽን ከላከው ታሴራ ጋር ያስተያያሉ። በየክፍሉ የተጋጣሚ ተጫዋቾችን ፓስፖርት አምበሎች ይመረምራሉ። የታንዛኒያ ክለብ ሲፈተሽ የሶማሌው አምበል አብሮ ከዳኞች ጋር ቼክ ያደርጋል። የታንዛኒያ መልበሻ ክፍል ዳኞቹና የወገል አምበል የነበረው አብረው መሄድ ጀመሩ። ዋናው ዳኛ ለረዳቱ የሶማሌ ተጫዋቾች አስቸጋሪዎች ናቸው አለው። እንዴት ያታልሉሃል? በደንብ መናበብ አለብን። ብንናበብም አስቸጋሪ ናቸው። የትኛውን እንቆጣጠር?
በተለይ አምበሎቻቸው ጫጫቆች ናቸው። አጠገባቸው የነበረው መሐመድ ጣልቃ ገባና በአማርኛ የሚጨቃጨቀው የሶማሌ አምበል ብቻ ነው አለ። ምናል የሶማሌ ተጫዋች እናንተ እንደምታስቡት አይደለም። አማርኛ የምትችላል መሰለኝ። እሞክራለሁ። የተማር ሰንጋተራ ሰንጋተራ የት? ንጉሴ ቤት ታውቀዋለህ? የንጉሴን ሆቴል እንዲያውም አንድ ቀን ካንተ ጋር ምሳ አብረን በልተናል። አንተ? አዎ። አላምንህም። ባታምንም የሆነውን ነው የምነግርህ። ዳኛውና መሐመድ ተፋጠጡ። ከእንዲህ አይነት ሰው ጋር ሰንጋተራ ምሳ መብላቱ ምንም ትዝ ሊለው አልቻለም። አማርኛ መቻሉም አስገርሞታል። አይሰማም ብለው በማማታቸው ግን አንሳፍሯቸዋል። ወደ የታንዛኒያ ክለብ መልበሻ ክፍል ሳይገቡ በር ላይ ሆነው መነጋገር ጀመሩ። መሐመድ ጸጉሩን ሙልጭ አድርጎ ስላስወገደ ማንነቱን ለማወቅ ያደናግራል። ዳኛው ማንነቱን አጥብቆ ሲጠይቀው ሚግ ነኝ ብሎ ሲነግራቸው ተገረሙ። የሚያደንቁትን ተጫዋች በማግኘታቸው ተደስተው ተቃቀፉ። ሰንጋተራ ንጉሴ ሆቴል አሁን የመድን ህንፃ የተሰራበት በወቅቱ የማይመጣ የስፖርት ሰው አልነበረም። ዳኛው ተጫዋቹና ተመልካቹ ከጠዋት ጀምሮ የሚተራመሰው እዚያ ሆቴል ነበር። ትኩስ የኳስ መረጃ ይገኛል። የስፖርት ወሬ የሚተነተነውና የሚፈለቀጠውም እዚያ ነበር። ከመለያየታቸው በፊት ዳኛው እዚህ እንዴት መጣህ አለው። የዓመት ፈቃድ ወስጄ ነው። ትመለሳለህ? ትንሽ ሸቅዬ ወደ አገር ይገባለሁ። ቤተሰቦች መጥተዋል? እዚያው ናቸው። በጨዋታው መሐመድ በቀይ ወጣ። ዳኛውን ቢለምነውም ሊያዝንለት አልቻለም። ማታ እራት ተገባበሱና ተለያዩ። ከመሄዱ በፊት ግን ከዳኞቹ ለአንዱ ለቤተሰብ የሚደርስ ወረቀትና ገንዘብ ሰጠው። ዳኛው ወረቀቱን ለሌላ ሰው ያደርሳል። ተቀባዩ ቤተሰቡን ስለሚያውቅ ወስዶ ይሰጣቸዋል። በምን እንደሆነ ባይታወቅም አዲስ አበባ ያለው መልእክተኛ ወደ ድሬዳዋ መስደድ ሲገባው ገንዘቡን ወስዶ ሌላ ደብዳቤ ጽፎ የሚቅ በማስመሰል ለደህንነት ክፍሉ ላከው። መሐመድ ለወገብ ሲጫወት በጣም ታዋቂ በመሆኑ ከብዙዎቹ ትላልቅ ሰዎች ጋር ተግባብቷል። አንዳንዶቹ ሹሞች ናቸው። በሶማሌ ውስጥ የሚገኙ ኢትዮጵያውያን ስደተኞች ወደ አውሮፓ እንዲሄዱ አድርጓል። አንድ ቀን ያረፈበት ሆቴል ምሳ እየበላ በነበረበት ወቅት ሰው እንደሚፈልገው ተነገረው። ወደ ውጭ ሲወጣ ልጁን አስታወሰው። ብርቱካን ሰፈር ውስጥ ያውቀዋል። አሮጌውን ጫማ ወደ አዲስ አበባ ከላኩት ልጆች አንዱ ነው። ስለዚያ ጫማ አንስተው ተነጋገሩ። አሮጌው ጫማ በጠፋ ጊዜ የሆቴሉ ሰራተኞች የቀለዱበትን ሁኔታ እንዲሁም ኬላ ላይ ፈታሾቹ ሽታው አስደንግጧቸው የተናገሩትን ለልጁ አወራለትና በጫማው ተሳሳቁ። ውስጡ ስላለው ምስጢር ግን ልጁ ለመሐመድ አልነገረውም። ሞቃዲሾ እያሉ ልጁ ችግር ላይ ስለነበር ሆቴል ውስጥ አብሮ አቆየው። እዚያ ያሉት ባለስልጣኖች በችሎታው ስለሚወዱት ለነሱ ነግሮለት ወደ አውሮፓ እንዲልከው ነመነው። ይህን ሊያስጨርስ የሚችል ሰው ያለው ሌላ ከተማ በመሆኑ ልጁና መሐመድ ሰውየውን ለማግኘት ወደ ሀርጌሳ ሄዱ። ከጥቂት ጊዜ በኋላ ፕሮሰስ ጨርሶለት ወደ ጣሊያን ላከው። በሌላ ቀን አንድ ሰው ያረፈበት ሆቴል ስልክ ደውሎ ባህሩ ነኝ ብሎ ተዋወቀው። ተገናኝተው ብዙ አወሩ። በስልክ ሲያወሩ ድምፁ ከሆነ ሰው ጋር ተመሳስሎበታል፣ ግን ከማን ጋር እንደ ተመሳሰለበት ጠፋበት። መሐመድ ለተወሰነ ጊዜ ሶማሌ ውስጥ ተሰንብቶ ወደ ድሬዳዋ ተመለሰ። የመስሪያ ቤቱ ኃላፊዎች ወደ ቡድኑ ሲቀላቀሉት ካሁን በኋላ የትም መሄድ እንደማይችል አሳሰቡት። መጠነኛ ደሞዝም ጨመሩለት። በዚያን ዓመት በ1979 ዓመተ ምህረት የኢትዮጵያ ሻምፒዮና አዲስ አበባ ላይ ተደረገ። ጨርቃጨርቅና ጊዮርጊስ ያደረጉት ጨዋታ ትልቅ ትንቅንቅ የታየበት ነበር። ጊዮርጊስ 3-1 ተሸነፈ። በ1969 ዓመተ ምህረት የኢትዮጵያ ሻምፒዮና ቻምፒዮን በመሐመድ ዑስማን ወሳኝ ጊዮርጊስን ታንጫ ሽሚያ አሰጥቶ ነበር። አሁን ግን ጊዮርጊስ ውጤቱን ተቀልብሶ ያለፈውን በድር መመለስ ችሏል። በቻምፒዮን የማስተዛዘኛውን አንድ ግብ ያስቆጠረው መሐመድ ዑስማን ነበር። ይህች ግብ የህይወቱን ምዕራፍ እንደምታመሰቃቅል እንዴት ማወቅ ይቻላል? የኢትዮጵያ ቴሌቪዥን የስፖርት ፕሮግራም ጊዮርጊስ ቻምፒዮን 3-1 ማሸነፉን ዘገባ ሰራና የጨዋታውን ምስል አሳየ። ጋዜጠኛው ቻምፒዮን ቢሸነፍም የማስተዛዘኛውን ግብ ያስቆጠረው መሐመድ ዑስማን ያሳየው ብቃት አድናቆት ሊቸረው ይገባል ብሎ ሐተታውን አጠናቀቀ። ቤታቸው ቁጭ ብለው በቴሌቪዥን የስፖርት ዘገባውን ሲከታተሉ ከነበሩት ውስጥ አንድ ሰው አሁን ያዳመጠውን ስም በመስማቱ ተገረመ። ምስሉንም በቲቪ ስላየ የሚፈልገው ሰው እሱ መሆኑን አረጋገጠ። ስሙንም መዝግቦ ያዘው። የሚፈልገው ሰው ጋር ለመነጋገር ጉዞውን ቀጠለ። መሐመድ በውድድሩ ላይ አድናቆት ስላገኘ ለኢትዮጵያ ብሔራዊ ቡድን ተመረጠ። የስፖርት ቤተሰቡ መሐመድ ብሔራዊ ቡድን ውስጥ መካተቱን በጣም አስደስቷቸዋል። ደግሞም በጣም ይፈልጉታል። ከክረምት በኋላ ኢትዮጵያ የ1980 ዓመተ ምህረቱን የምስራቅ አፍሪካ ዋንጫ ታዘጋጃለች። መሐመድ እዚህ ቡድን ውስጥ ከገባ ውጤታማ ያደርገናል በሚል ተመልካቹ ተስፋ ሰነቀ። ከዚህ በፊት በብሔራዊ ቡድን ውስጥ ወሳኝ ግብ በማስቆጠር ብቃቱን አሳይቷል። አሁንም የትናንቱን ታሪክ እንደሚሰራ እርግጠኛ በመሆናቸው በቡድኑ ውስጥ መካተቱን ሁሉም ተስማምተውበታል። የምርጫው ደብዳቤም ደርሶታል። ውድድሩ አልቆ ወደ ድሬዳዋ ተመለሱ። የድሬዳዋ ጨርቃጨርቅ ተጫዋቾች አብዛኛዎቹ ቋሚ ሰራተኞች ናቸው። ትሬኒንግ የሚሰሩት ከሰዓት በኋላ ነው። ጠዋት የሥራ ገበታቸው ላይ ይገኛሉ። የልምምድ ሰዓት ደርሶ የሥራ ልብሳቸውን ያወልቁና የስፖርት ትጥቃቸውን አድርገው ከድርጅቱ ጀርባ በሚገኘው ሜዳ ሄደው ይሰራሉ። ልምምድ ሜዳ ለመሄድ የተሻለ የሚሆነው በጓሮ በኩል ባለው መውጫ ነው። መሐመድ ዑስማን ሰዓቱ ሲደርስ የሥራ ልብሱን አውልቆ የስፖርት ትጥቁን ለበሰ። በሰፊው የጨርቃጨርቅ ፋብሪካ ግቢ ውስጥ ከአንዱ ቢሮ ወደ ሌላ እየገባ ጓደኞቹን ሰላም ይላል። የሰሞኑም የከተማ ውስጥ ወሬ እያወራ ይቆያል። መሐመድ ዑስማን ሰዓቱ ሲደርስ የሥራ ልብሱን አውልቆ የስፖርት ትጥቁን ለበሰ። በሰፊው የጨርቃጨርቅ ፋብሪካ ግቢ ውስጥ ከአንዱ ቢሮ ወደ ሌላ እየገባ ጓደኞቹን ሰላም ይላል። የሰሞኑንም የከተማ ውስጥ ወሬ እያወራ ይቆያል። ወደ ሜዳ ከመሄዱ በፊት እንዲህ ማድረጉ የተለመደ ተግባሩ ነው። ዛሬም የልምምድ ሰዓት እስኪደርስ ወደ አንዱ ቢሮ አመራ። የግቢውን ዋና መንገድ ተሻገረ። መንገዱን እያቋረጠ ሳለ ላንድ ሮቨር መኪና በአንደኛው ጥግ ላይ ቆማ ተመለከተ። ያያት በጨረፍታ ነበር። የውስጥ ስሜቱ ግን ላንድ ሮቨሯ በደንብ እንዲመለከት ስለገፋፋው በሙሉ አይኑ ተመለከታል። ሰዎች በውስጡ ተቀምጠዋል፣ ግን ከመኪናው አልወረዱም። ባለ ጉዳይ ቢሆኑ አንዳቸው ወርደው የሚፈልጉት ቦታ ይገቡ ነበር ብሎ አሰበ። ግን ስለዚህ ጉዳይ ምን አስጨነቀኝ ብሎ በስፖርተኛ አካሄድ ነጠር ነጠር እያለ ተራመደ። ወደሚፈልገው ቦታ ከመድረሱ በፊት ዞር ሲል ከላንድ ሮቨሯ ጋር ፊት ለፊት ተያዩ። ላንድ ሮቨር ደግሞ ለሱ ደስ አይለውም፣ እንዲያውም ጥሩ ስሜት አይሰጠውም። በ1969 እና 1970 ዓመተ ምህረት ከተማው በፖለቲካ ሲታመስ ፋብሪካ ግቢ ውስጥ ላንድ ሮቨር መኪና ከተፍኪልና የአባና ሰርጎ ገቦች ናቸው በሚል ወታደሮች አንዳንድ ሰዎችን አፍሰው ይወስዱ ነበር። አንድ ጊዜ እሱም በተወሰኑ ሰራተኞች ጋር ታፍሶ ሄደ። ሆኖም ስፖርተኛ ነው፣ በስህተት ነው የተያዘው በሚል ለቀውታል። ከተማውስጥም ቢሆን ላንድሮቨር ሊላጣጫ እየበረረ መጥቶ ድንገት ፍሬን በመያዝ ተማል ወታደሮች ዱፍዱ ይላሉ። እዚያ አካባቢ በር ሰብረውም ቢሆን ተፈላጊውን ሰው በመያዝ ላንድሮቨር ላይ ጭነው እየቀጠቀጡ ይወስዳሉ። መሐመድ ላንድሮቨር ሲያይ እነዚህ ነገሮች ትዝ ይሉታል። እዚህ ግቢ ዛሬ የቆመችው ላንድሮቨር ሰላማዊ መሆን አለባት። መሐመድ ከጓደኞቹ ጋር ተጫውቶ ወሬውን ጨረሰ። ግን አንድ ነገር ይቀረዋል፣ የገንዘብ ጉዳይ። በየወሩ 20 የሚሆኑ ሰራተኞች ገንዘብ ያስቀምጡና እጣ እየጣሉ የደረሰው ይወስዳል። ከቢሮው ሊወጣ ሲል ገንዘብ ሰብሳቢው እንኳን ደስ አለህ አለው። ለምኑ? ብሔራዊ ቡድን በመመረጥ። አመሰግናለሁ። እንዳለፈው ጊዜ ታኮራናለህ? በሚገባ። መሐመድ እዚህ ቢሮ በመጣ ቁጥር ግድግዳ ላይ የተሰቀለውን ፎቶ መመልከት ደስ ይለዋል። በ1975 ዓመተ ምህረት የኢትዮጵያ ሻምፒዮና ሲሆኑ አዲስ አበባ ስታዲየም የተነሱት ነው። በፎቶው ላይ እሱ ቆሟል። አጠገቡ የነበሩትን እያየ ፈገግ አለ። ወቅቱንም አስታወሰ። ግንባሩን ዳሰሰ። ይሄን ጠባሳ አይረሳውም። አስራት አዱኛ በክርን ብሎ ግንባሩን ቀዶት ደሙን እያዘራ ተጫወተ። እንዲህ አይነት መስዋዕትነት ተከፍሎ ነበር ዋንጫውን ያነሱት። ይህ ፎቶ በትዝታ ብዙ ነገር ይመሰክራል። ጥቂት ደቂቃ ቢሆንም የሚበቃውን ያህል አየና ወሬውን ጨርሶ ሊወጣ ሲል ገንዘብ ሰብሳቢው ሳልነግርህ አለው። ምን? እጣው ላንተ ደርሷል። እውነት? አዎ። የዚህኛውን እጣ ገንዘብ ግን አልከፈልክም። ላምጣ? የቀረኸው አንተ ነህ። ክፈልና ውሰድ። ስንት ነው የሚደርሰኝ? ተቆራርጦ 190። አሁን ትሰጠኛለህ? ያንተን ክፈልና ትፈርማለህ። ደግሞ ከቢሮ ልወጣ ስለሆነ ቶሎ አምጣ። መሐመድ የልምምድ ሰዓት ከማለፉ በፊት ገንዘቡን ለማምጣት ወደ ክፍሉ እየተጣደፈ ሄደ። ከሳጥኑ ውስጥ ያወጣና ሰጥቶ ሙሉውን ተቀብሎ ያስቀምጣል። ገንዘቡን ለምን መዋል እንዳለበት በሐሳቡ እየቀመረ ተጓዘ። ብዙ ቀዳዳዎች አሉበት። በዚህ ገንዘብ እነዚያን መሸፈን አለበት። ወደ ክፍሉ ለማምራት መንገዱን እያቋረጠ ሳለ ላንድ ሮቨር ውስጥ የነበረው ሰው ጠራው። ሰውነቱ ገዘፍ ይላል። ሰውየው ጨበጠውና አቀፈው። የሞቀ ሰላምታ ሰጠውና ወሬ ጀመሩ። እንዴት ነው ኳስ? አለው። ጥሩ ነው። አድናቂህ ነኝ። በጣም አመሰግናለሁ። ጊዮርጊስ ላይ ያገባኸው ግብ አሪፍ ነው። አይተኸዋል? አዎ፣ እዚያ ነበር። ምን ዋጋ አለው? ተሸነፍን እንጂ። ለአንተ ግን ጥሩ ነው። እንዴት? ለብሔራዊ ቡድንም ተመርጠሃል? አዎ፣ ደብዳቤ ደርሶኛል። እኛም ለእርሱ ነው የመጣ ነው። ለምኑ? በአስቸኳይ ይፈልጉሃል። ማን? ፌዴሬሽኑ። ለምን? እሱን እዚያ ይነግረዋል። ከእኛ ጋር ትሄዳለህ። አሁን ነው? አሁን ትኬትም ይዘናል። አውሮፕላኑ በሰላሳ ደቂቃ ውስጥ ይነሳል። ፍጠን ግባ። ሁለቱ እያወሩ ሳለ ሌላ ሰው ከመኪና ወረደ። ሰዎቹ እያዋሩት መኪና ውስጥ አስገቡት። እነዚህን ግለሰቦች ስፖርቱ አካባቢ አያውቃቸውም። የሆነ ነገር ደስ አላለውም። በ1969 ዓመተ ምህረት ቢሆን በጥርጣሬም ወጣቱ ስለሚታሰር ሰዎች መጥተው በላንድ ሮቨር ቢወስዱት ችግር የለውም። ምክንያቱም ወቅቱ የፈጠረው ነገር ነው። አሁን ግን እንደ በፊቱ ቀውጢ ጊዜ አይደለም። እናም የሰዎቹ አቀራረብ አላስደሰተውም። ከዚህ በፊት ለብሔራዊ ቡድን ሲመረጥ ለመስሪያ ቤቱ ነው ስልክ የሚደወለው። ከአንድም ሁለቴ ለእርሱም ሆነ ለሌሎች የብሔራዊ ቡድን ተመራጭ ጓደኞቹ አስቸኳይ ጥሪ ሲደረግለት በድርጅቱ ቢሮ ነው። አሁን ግን ለመሐመድ ጥሪ የተደረገለት በላንድ ሮቨሯ በኩል ነው። መኪናዋ መንቀሳቀስ እንደጀመረች መሐመድ አንድ ጊዜ ታቆሙልኝ አላቸው። ምን ፈለግ? ቁልፍ አልሰጠሁም። የምን ቁልፍ? የቢሮ። ችግር የለውም። ካልሰጠኋቸው መስሪያ ቤቱ ይቀጣኛል። እኛን ሰጠልሃለህ እሺ ልብስህ ይቀየር ምን ያረግልሃል እንዴ ወኔ ባሮፕላን እንዴት ይሄዳለው የስፖርት ትጥቅ ነው ያደረከው የምትሄደውም ለለምምር ስለሆነ ችግር የለውም አውርድኝና ልቀየር አጠገቡ ያለው ሰው አንድ ጊዜ በክር ፊቱ ላይ መጣውና አርፈ ተቀመጥ አለው አፍንጫውን ስለጎዳው ደም በደም ሆነ ላንድ ሮቨሯ በሱ ላይ ችግር ልትፈጥር እንደመጣች አወቀ በጠራራ ፀሐይ የቡድኑ ወሳኝ ተጫዋች ታፍኖ ሲወሰድ ማንም ሰራተኛ ልብ አላለም ሰዎች እንዲደርሱለት ቢንፈራገትም አጋዥ አላገኘም በሩ ላይ ሲደርስ ዘበኞቹ እንዲያስጥሩት ቢጮህም ድምፁ ከላንድ ሮቨሩ ወጥቶ ሊያስተጋባለት አልቻለም ይባስ ብሎ አጠገቡ ያለው ሰው አንገቱን ቆልምሞ ወደ ወለሉ ላይ ጥሎት በእግሩ አንገቱንና አፉን ረብጦ በመያዝ ድምፁንም እዚሁ አስቀረው የፋብሪካው ሰራተኛ በራሱ ጉዳይ በመጠመዱ ላንድ ሮቨሯ ውስጥ እየተካሄደ ያለውን የጠለፋ ድራማ ልብ ሊለው አልቻለም መሐመድ የሚያስጥለው ሲያጣ ተስፋ ቆርጦ ለአፋኞቹ እጁ ሰጥቶ በሰላም መጓዝ ጀመረ ምን አጥቶ እንደሚወስዱት ቢመራመርም በሐሳቡ ምንም ሊመጣለት አልቻለም ሁለት ጊዜ ቀመሰው የክርን ቡኪና እርግጫ ቢያደናግጠውም ጥቂት ቆይቶ ለመረጋጋት ሞከረና ምንድነው ጥፋቴ ብሎ ቢጠይቅም መልስ የሚሰጠው አልነበረም መጀመሪያ የወሰዱት የማያውቀው ስፍራ ነበር ከባድ ወንጀለኞች የታሰሩበት ቦታ ነው የገባበት ክፍል በጣም ጠባብ ነው 20 የሚሆን ሰው አለ ክፍሉ ለመተኛት ቀርቶ ለመቀመጥ እንኳ የማይቻልበት ነው ሌሊቱን ሙሉ እስረኞቹ ቆመው ያድራሉ እግሬ መቆማጠቶት መንቀጥቀጥ ጀመረ ነጋታው ወደ ውጭ ሲወጡ መጀመሪያ ስራቸው መሬት ላይ መተኛት ነው በዚህ መንገድ እግራቸውን አፍታተው ለምሽቱ ቆሞ ማደር ይዘጋጃሉ ሶስተኛው ቀን መሐመድ ከዚህ ቦታ ወጣና መኪናዋ ወደ ሐረር ይዛው ሄደች ሐረር ማዕከላዊ እዝ የሚባል እስር ቤት ወስደው ዋናው መግረፊያ ክፍል አስገቡትና ምርመራቸውን ጀመሩ ብርቱካን ሰፈር ከነበሩት ወጣቶች አንደኛው ሲገደል ሌሎቹ በድንበር አቋርጠው ከሀገር ወጥተዋል ሌላው ወጣት 8 ዓመት ያህል ቆይቶ እጁን ሰጥቶ ከመንግስት ጋር አብሮ መስራት ጀመረ አንደኛው ልጅ ደግሞ ሶማሌ ውስጥ አግኝቶት ወደ ጣሊያን ልኮታል ይህ ልጅ ከአስር ዓመት በፊት ወደ አዲስ አበባ ሲልከው ጫማ ውስጥ ያለው ነገር ምን እንደነበር አልነገረውም መሐመድም ቢሆን ጫማው ሚስጥር አለው ብሎ ስላልገመተ ከረጅም ዓመት በኋላም አልጠየቀም አሁን እስር ቤት ገብቶ የሚገረፈው ጫማው ውስጥ በነበረው መረጃ ነበር መርማሪው እውነቱን በዱላ እያውጣጣው ነው መሐመድ ነገሩን እንዲህ ያስታውሳል አንድ ቀን እጄና እግሬን አስረው ሊገርፉ አዘጋጁኝ ሰዎችን እንዳላይ አይኔን በጨርቅ አስረውኛል በኔ ላይ የሚመሰክረው ሰው ክፍል ውስጥ ገብቶ ጥያቄ ያቀርብልኝ ጀመር ይህ ሰው ሶማሌ ውስጥ እንደነበር በሚያቀርበው ማስረጃ ያስታውቃል ከዚያ ከነማን ጋር እንደምውል የት እንደማደር በጥቅሉ በሞቃዲሾ ቆይታዬ የነበረውን ሁኔታ እያነሳ ያወራል ሰውየው ሀርጌሳ ሄደ ነበር አለኝ አዎ ከማን ጋር ስሙን ነገረው እሱ ያፓ ነበር አይደል አላውቅም ልጁ ሐረር እነማንን እንደገደለ ታውቃለህ አልሰማሁም እንዴት አታውቅም መሳሪያ ከአዲስ አበባ ሐረር የምታቀባብለው አንተ አልነበርክ ይሄ ፍጹም ውሸት ነው በወረቀት መልእክት አዲስ አበባ ወስደህ የለ አዎ ግን ለዘመድ የሚሰጥ ሰላምታ ነው ሌላ ስቃ ትዝ አይለኝም አስታውስ በውስጥ አስታውስ ነበር ግን እኔ እንጃ አሁን የሚጠይቀኝ ሰው ስለ ብርቱካን ሰፈር ልጆች በደንብ የሚያውቅ ነው ማን ይሆን ይህን መረጃ የነገረው ሌላ ቃል የሚለው እርግጠኛ ነኝ ስለጫማው ነው። ይሄ መዘዘኛ ጫማ ችግር ይዞብኝ እንዳይመጣ ፈራው። ምናልባት ላይውቅ ስለሚችል መካድ አለብኝ ብዬ ተማገጥ። ጥያቄው እንደገና ቀጠለ። ጫማ ይዘህ ሄደህ ነበር? የምን ጫማ? አሮጌ ጫማ። የኳስ ነው? አይደለም፣ እነሱ የላኩህ። አዎ፣ ትዝ አለኝ። ጫማውን የሚጠገን ነው። ጫማውን ለማን ነው የሰጠኸው? ልጁን አላየሁትም፣ መጥቶ ከእንግዳ መቀበያ ክፍል ነው የወሰደው። ውስጡ ያለውን ዕቃ ታውቃለህ አይደል? አላውቅም። በጫማው ሶል ውስጥ መልእክት ተጽፎ ተቀምጧል። አላየሁትም። ጫማውን መልሰህ አምጥተሃል? አዎ። ጫማውን ይዘህ ስትመለስ የመሳሪያ ቅብብል የት እንደሚካሄድ፣ እነማን እንደሚገደሉ አስወስነህ መልእክቱን አመጣህ አይደል? ኧረ እኔ ምንም አላውቅም። ጫማውን መልሰህ አምጥተሃል? አምጥቻለሁ፣ ግን አንተ የምትለውን አላደረግኩም። ከገዳዩ ባልደረባህ ጋር በቅርቡ ሶማሌ ውስጥ ነበርክ አይደል? ትዝ አይለኝም። እንዲያውም ለሌላ ሚሽን ወደ ጣሊያን ላከው። አላስታውስም። አሁን የሚጠይቀኝ ሰው በደንብ መረጃ ስላለው አላፈናፍም ብሎኛል። ስለ ጫማው እንዴት አወቀ? ውስጡ ያለው መረጃ እውነት የመሳሪያ ቅብብልና ስለሚገደሉ ሰዎች ስም ያለበት ነው? ይህን ማመን በጣም ይከብዳል። ልጆቹ ሲጠቀምብኝ ነበር ማለት ነው? አዲስ አበባ ጫማ ጠጋኝ ነኝ ብሎ የተቀበለኝ ልጅ መጥፋቱን ስነግረው የተንገበገበው ለዚህ ነው? ያን ጊዜ ጫማው ፍተሻ ላይ ቢያዝና እንደተባለው ውስጡ አለው የተባለው ዕቃ እኔ እጅ ቢገኝ እዛው ነበር የሚረሽኑኝ። ዛሬም ግርፋቱ አልቀረብኝም። በጫማው ውስጥ ካለው ወረቀት እንዲገደሉ ከተዘረዘሩት ውስጥ አንዱ የእኔ ዘመድ መሆኑን ልጁ ስማቸውን ሲጠራ ሰማው። ማመን ነው ያቃተኝ። ዘመዴን ላስገድል መልእክት ሳስተላልፍ ነበር። በጣም ነው ያሳሰበኝ። ይህ ወረቀት ከየት ተገኘ? ጥያቄና መልሱ ቀጠለ። ልጁ ለ15 ደቂቃ ያህል ጠየቀኝ። የሚያረካ መልስ ስላላገኙ ነገሩ በጣም አናደዳቸው። ግርፊያውን ሊቀጥሉ ገልበጥ ሲያደርጉኝ አይኔ የታሰረበት ጨርቅ በግማሹ ተፈታ። በዚህን ጊዜ የሚጠይቀኝን ሰው ቶሎ አየሁት። በፍጹም እሱ ይሆናል ብዬ አላመንኩም። ይህማ ሁሉን ነገር ያውቃል፣ ግን እኔ ምንም ውስጥ እንደሌለሁበት እያወቀ መሳሪያ አቀባብለሃል፣ መረጃ አመላልሰሃል ሲለኝ አስገረመኝ። ልጁ ብርቱካን ሰፈር ውስጥ ከነበሩት ወጣቶች አንዱ ነው። እንዲያውም ብርቱካን ብሎ ለሰፈሩ የኮርስ ስም የሰጠው ይሄ ልጅ ነበር። በዚያን ጊዜ የሚያስተባብረው ውይይት ሲካሄድ የሚመራው እርሱ እንደነበር አንድ ቀን ከነርሱ ጋር ባደርኩ ጊዜ አይቻለሁ። ጫማውን የተቀበልኩ ቀን አብሮ ነበር። መልሼ ከአዲስ አበባ ሳመጣ የሰጠሁት ለሱ ነው። ነገሩ አሁን ገባኝ። ወረቀቱ ጫማ ውስጥ ነበር። ጉዳያቸውን ከፈጸሙ በኋላ እሱ ጋር አስቀምጦት እንደነበር ተረዳው። አዲስ አበባ ያለውን ልጅ በመልክ አያውቁትም። ምናልባት እኔ ካየሁት በሚል ያኔ ጠይቀውኝ ነግሬያቸዋለሁ፣ ግን አላመኑኝም። አሁን እዚህ በምገረፍበት ጊዜ ማንነቱን እንድጠቁማቸው ነው። አዲስ አበባ የነበረው ልጅ ሶማሌ ውስጥ ገብቶ የመንግስት ተቃዋሚ ሆኖ ብዙ ተግባር ይፈጽማል ተብሎ ስለታመነ መልኩንና ስሙን እንዲሁም አድራሻውን እንድነግራቸው ነበር። እኔ ግን ልጁን አላውቀውም። ነገር ግን አንድ ሰው ትዝ አለኝ። ይህ ሰው ሞቃዲሾ እያለው ተግባብተናል። በእኔ ወጪ ስልክ ልደውል እያለ ይገለገል ነበር። በድምፁ ነው ያወቅኩት። ጎርነን ያለ ነው። ይሄ ድምፅ ያኔ አዲስ አበባ ጫማውን ለመውሰድ ሆቴል የደወለ ጊዜ ሰምቼዋለሁ። እሱ ከሆነ በእርግጥም ሞቃዲሾ ውስጥ በእኔ ስም የሆነ ነገር ሰርቷል ማለት ነው። ይሁንም ይህንን ነገር ምን ብዬ ነግራቸዋለሁ? የጠቆመብኝ ልጅ ሞቃዲሾ ያገኘሁት ጊዜ ችግር ላይ ነኝ ብሎኝ ረድቻለሁ። እሱ ግን ሰላይነቱን ደብቆ ሲያታልለኝ ነበር። ወደ ጣሊያን የሄደው ልጅ በጣም ጓደኛው ነበር። ሁለቱም ሶማሌ ውስጥ ነበሩ ግን አይገናኙም። በኋላ እንደሰማሁት ይሄ ልጅ ለመንግስት እጁ ሰጥቶ ሰላይ በመሆን ሶማሌ ውስጥ ይንቀሳቀሳል። ጎልማጓቴ በቴሌቪዥን ሲነገር ከሞቃዲሾ መመለሴን አወቀና ስሜን መዝግቦ ያስያዘኝ እሱ እንደሆነ መጨረሻ ደረስኩበት። ሐረር እስር ቤት ሲገርፉኝ የተናገሩት ያባ የሶማሌን ጦርነት ደግፎ መንግስት ሊጥል ሞክሯል፣ አንተ ደግሞ ከሶማሌ ጎሳ የተገኘ ስለሆን ለድርጅቱ መሳሪያ አቀባብል ነበር። ከሞቃዲሾ ወደ ጣሊያን የላካቸው የኢሃፓ አባላት የነበሩ ናቸው በሚል አሰቃዩ ይላል። ሞቃዲሾ ውስጥ ደርግን የሚቃወም ግብረ ኃይል ነበር። ድርጅቱ ብዙ ደጋፊ አግኝቶ ለደርግ ስጋት ሆኗል። አብዛኛዎቹ አባላት ቀደም ሲል ኢሃፓ የነበሩና አገር ቤት ለግድያ ሲፈለጉ አምልጠው ወደ ሶማሌ ገብተው ድርጅቱን የተቀላቀሉ ናቸው። መርማሪዎቹ ስለዚህኛው ድርጅት በደንብ ማወቅ ይፈልጋሉ። መሐመድ ስለዚህ ድርጅት ታውቃለህ በሚል ሌላ ምዕራፍ ከፈቱበት። ገራፊው ድርጅቱን የሚመራው ማን ነው አለው። የቱን? ኢዲኤንን። የኢዲኤን ድርጅት? እኔ አላውቅም። የሚያስተባብረው ማን ነው? እሱንም አላውቅም። ድሬዳዋ ውስጥ ያሉትስ ወኪሎች? አላውቅም። እውነቱን እስከምታወጣ ትገረፋለህ። ድሬዳዋና ሐረር አካባቢ አንዳንድ የመንግስት ሰዎች ተገለዋል። ግድያውን የፈጸመውና ያስተባበረው ይሄ ድርጅት ነው ብለው ያምናሉ። የድርጅቱ ተልእኮ የምታስፈጽመውና መረጃ የምታቀባበለው አንተ ነህ ብለው መረጃ እንዲሰጣቸው እያውጣጡት ነው። እንደገና ሌላ ዙር ጥብጠባ ተጀመረ። መሐመድ ነገሮችን እንዲህ ያስታውሳል። ሞቃዲሾ ውስጥ ኢዲኤን በመባል የሚታወቅ ደርግን የሚቃወም ድርጅት ነበር። ጽህፈት ቤት ከፍተው ይንቀሳቀሳሉ። ከነሱ ጋር ትሰራለህ በሚል ነው የሚደበድቡኝ። ድርጅቱ በሞቃዲሾ ሲንቀሳቀስ የደርግ የደህንነት ሰዎች እዚያ ይሰልሉ ነበር። ከኔ ጋር ሆቴል የነበረውን ልጅ ተቃዋሚዎች ጽህፈት ቤት አካባቢ አይተውታል። እሱን ወደ ጣሊያን የላኩት ደግሞ እኔ ነኝ። የጠቆመብኝ ልጅ ምንም ውስጥ እንደሌለሁበት ቢያውቅም በመንግስት ሰዎች ተቀባይነት ለማግኘት እኔን አሳልፎ እንደሰጠኝ ተረዳው። ስቃዬ ሲበዛብኝ ለገራፊዎቹ ያላችሁት በሙሉ ትክክል ነው ብዬ አመንኩኝ። ነገር ግን ያመንኩበትን ሁኔታ ስላልተቀበሉ መግረፋቸውን አልተውም ይላል። መሐመድ ዱላው ሲበዛበት ከዚህ ችግር ውስጥ እንዲያወጡት ሰዎችን ማሰብ ጀመረ። አንዱን ከሌላው ጋር እየመዘነ ከመንግስት ባለስልጣናት ጋር ቀረቤታ ይኖራቸዋል ብሎ የሚገምታቸውን ሁሉ በጭንቅላቱ ሲያፈላልግ ድንገት አንድ ሰው ትዝ አለው። እኚህ ሰው በእርግጠኝነት ከዱላው ይገላግሉታል፣ ደግሞም በነፃም ያስፈቱታል። ሰውየው የአገሪቱ መሪ ኮሎኔል መንግስቱ ኃይለማርያም ናቸው። እሳቸው መሐመድን ያውቁታል። በደብዳቤው ላይ ማንነቱን ሲገልጽላቸው በደንብ ነው የሚያስታውሱት። መሐመድ የእኛ ጀግና ነው ብለው እንደተናገሩ በአንድ ወቅት ባለስልጣኖች ነግረውታል። ጥፋት ቢኖርበት እንኳ ለአገር በሰራው ውለታ ምህረት እንደሚያደርጉለት ገምቷል። መሐመድ ደብዳቤውን ሊጽፍ ሲል ኮሎኔል መንግስቱ የጨበጡት ቀን የተናገሩትን አስታወሰ። ወረቀትና እስክሪፕቶውን አገናኝቶ ቃላቶቹን ከማስፈሩ በፊት ወደ ኋላ ሄዶ ኮሎኔል መንግስቱ ጋር የተገናኘበትን አጋጣሚና በዚያን ቀን የተፈጠረውን ሁኔታ አስታወሰ።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ተናምሹ
ከታገሱት ያልፋል ከታገሱት ያልፋል።